ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የምትተላለፍላችሁ የማክሰኞ ምሽት ጥቅምት 13 2016 ዓ.ም ተመረጥ መሰናዶ ጀመረ። በምዕራብ ወለጋና ቄለም ወለጋ ዞኖች የጸጥታ ችግር በተባባሰ የወባ በሽታ ብዙዎች እየሞቱ እንደሆነ ተገለጸ።
ለመዘጂ የለበይ ይሁን ሲንዱራይ ሙጫ
የስድስት አመትና የሁለት አመት ሴቶች ልጆቼ እንደዚሁም የአራት አመት ወንድ ልጄ በአጠቃላይ ሶስት ልጆቼ በሳምንት ልዩነት ሞተውብኛል። አሁንም ሌሎች ቤተሰቦቼ እንዳይሞቱብኝ ሰጋለሁ።
የሰማችኋቸው በቄለም ወለጋ ዞን ጋው ቀበሌ ወረዳ የሃቢሮ ቀበሌ ነዋሪ ሆኑት አቶ ከድር ኡስማዮ ናቸው። በሌላ በኩል ደግሞ በአማራ ክልል የሚገኙ የኦሮሚያ ክልል የግጭት ተፈናቃዮች ወደ ስፍራቸው ወደ ቀያቸው ሊመለሱ ነው የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የምሽቱን መሰናዶ በመምራት አብራችሁን ዘልቀው ኤደን ገረሙ ነኝ። ዋና አዘጋጅ ጃችን ጽዮን ግርማ፣ ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን እንድታመሹ በአክብሮት እንጋብዛለን። ስርጭቶቻችንን በamharic.voanews.com ላይ እንድትከታተሉ በድረገጻችን እንዲሁም ደግሞ በፌስቡካችን ላይ እንድትከታተሉ በአክብሮት እየጋበዝን አሁን ከአለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። እስራኤል የፈረንሳዩ ማክሮን ኢየሩሳሌምን እየጎበኙ ባሉበት ጋዛን መደብደቧን ቀጥላለች። እስራኤል ወረራዋን ከገታች ሐማስ ሁሉንም ታጋቾች ለመልቀቅ ፈቃደኛ ነው ሲሉ የቀድሞ መሪዋ ተናገሩ። ቻይና የመከላከያ ሚኒስትሯን ከስልጣን አነሳች የሚሉት ይገኙበታል። አሁን ወደ ዝርዝሩ። እስራኤል ማክሮን ኢየሩሳሌምን እየጎበኙ ባሉበት ጋዛ መደብደቧን ቀጥላለች። እስራኤል ሐማስ በሚቆጣጠረው ጋዛ ውስጥ ባሉ ኢላማዎች ላይ ለሊቱን እስከ 400 የሚደርስ አዲስ ዙር ድብደባ አካሄዳለች። ድብደባው ከባህር ዳር አቅራቢያ ከሚገኝ ስደተኞች ካምፕ ውስጥ የነበሩ ሰዎችን ጨምሮ በመቶዎች የሚቆጠሩ ሰዎች ተገድለዋል ሲሉ የፍልስጤም ባለስልጣናት ተናግረዋል። በሌላ በኩል ሐማስን ጨርሶ ለማጥፋት ከከበባ ውስጥ በሚተገኘው ፍልስጤም ግዛት የእግረኛ ጦሩን ለማዝመት የያዘውን እቅድ ለጊዜው የገታው የእስራኤል ጦር ሠራዊት ባለፉት 24 ሰዓታት ውስጥ ከ400 በላይ ቦታዎችን ማውደሙን አስታውቋል። ከአንድ ቀን በፊትም 320 ጊዜ የአየር ድብደባ መፈጸሙን ተዘግቧል። በሐማስ ታጣቂዎች ቁጥጥር ስር የምትገኘው ጋዛ የጤና ሚኒስትሯ በበኩሉ የሟቾች ቁጥር በገለልተኛ ደረጃ ሊረጋገጥ ባይችልም 704 ሰዎች መገደላቸውን ያመለከተው የፍልስጤም የጤና ሚኒስትር በዛሬው መግለጫው ከሁለት ሳምንታት በፊት በተጀመረው በዚህ ጥቃት የሞቱ ሰዎች ቁጥር 5791 ደርሷል ሲል አክሏል። ይህ ያሁኑ ዙር የእስራኤል ያየር ድብደባ ዜና የተሰማው ለእስራኤል ያላቸውን አጋርነት ለመግለጥና በጋዛ ያሉ ሲቪሎችን ደህንነት እንዲጠበቅ የሚሉ ጣምራ መልእክቶችን ይዘው ወደ ኢየሩሳሌም የመጡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እስራኤልን እየጎበኙ ባሉበት ወቅት ነው። ማክሮን የመስከረም 26ቱን ጥቃት ተከትሎ እስራኤልን የጎበኙ ሁለተኛው መሪ መሆናቸው ነው። ሐማስ በአይሁዳዊቱ አገር ላይ የሰነዘረውና ከ1400 በላይ ሰዎችን የገደለው ጥቃት መቼም ቢሆን የማይረሳ ነው ሲሉ ለእስራኤሉ ፕሬዝዳንት አይዛክ ሄርዞክ የተናገሩት ማክሮን በሐማስ የተያዙትን ከ200 በላይ ታጋቾች ማስፈታት ከሁሉም ቅድሚያ ሊሰጠው ይገባል ብለዋል። ማክሮን አክለውም በዚህ ከሽብርተኝነት ጋር በሚደረግ ጦርነት ብቻችሁን ያለመሆናችሁን በእርግጠኝነት እንድትረዱ ፈልጋለሁ ማለታቸው ተዘግቧል። ዘግይቶም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ጋር በጋራ በሰጡት ጋዜጣዊ መግለጫ ማክሮን በኢራቅና በሶሪያ እስላማዊ ጽንፈኛ ቡድን አይሲስን ለመርታት የሚታገለው ዓለም አቀፉ ጥምረት ሐማስንም መዋጋት አለበት ሲሉ አስተያየት ሰጥተዋል። እስራኤል ወረራዋን ከገታች ሐማስ ሁሉንም ታጋቾች ለመልቀቅ ፈቃደኛ ነው ሲሉ የቀድሞ የቡድኑ መሪ ተናገሩ። የቀድሞ የሐማስ መሪ ካሊድ ማሻል ትላንት ሰኞ ለስካይ ኒውስ ጣቢያ ሲናገሩ እስራኤል በጋዛ ሰርጥ የምታደርገውን ጥቃት ካቆመች የሐማስ ታጣቂዎች ባለፈው መስከረም 26 በእስራኤል ወረራ በፈጸሙበት ወቅት አግተው የወሰዷቸውን ሰዎች ይለቃሉ ብለዋል። ማሻል አክለውም ጥቃቱን ያቆሙና እንደ ኳታር፣ ግብጽና የመሳሰሉ ሌሎች አረብ ሀገራት በመሸምገል ታጋቾች የሚለቀቁበት መንገድ ፈልገው ወደ ቤታቸውም እንዲመለሱ እናደርጋለን ብለዋል። ሐማስና ሌሎች የጋዛ ውስጥ ያሉ ታጣቂዎች ቁጥራቸው በውል ያልተረጋገጠ የሌሎች ሀገራት ዜጎችና ጥምር ዜግነት ያላቸውን ግለሰቦች ጨምሮ 220 የሚደርሱ ሰዎችን አግተው እንደወሰዱም ይታመናል። ማሻል ኳታር ዶሃ ውስጥ በሰጡት በዚህ አስተያየታቸው ጦርነቱ ከተከሰከሰ በኋላ እስራኤል ፍልስጤም ላይ በፈጸመችው የቦምብ ጥቃት ከ22 በላይ ሰዎች ከተገደሉ በኋላ ታጋቾቹ ወደ ተለያዩ ቦታዎች ተወስደዋል ብለዋል። ሐማስ ትላንት ማምሻው ላይ ሁለት እስራኤላውያን በእድሜያቸው የገፉ አረጋውያን ታጋቾችን መልቀቁ ይታወቃል። ሁለቱ ሴቶች ከባሎቻቸው ጋር ጋዛ ድንበር አቅራቢያ ከምትገኘው ኒሮስ ከተባለች የገጠር መንደር ሐማስ ደቡባዊ እስራኤልን በወረረበት ወቅት ታግተው ከተወሰዱት ውስጥ ናቸው። ባሎቻቸው አሁንም እንደታገቱ መሆናቸውም ታውቋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜናዎች ነው። ቻይና የመከላከያ ሚኒስትሯን ከስልጣን አነሳች። ቻይና በከፍተኛ የመንግስት ስልጣን ላይ ያለ ሰው በሶስት ወራት ውስጥ ለሁለተኛ ጊዜ ከኃላፊነት ባነሳችበት በዚህ እርምጃዋ የመከላከያ ሚኒስትሯን ነው ከስልጣን ያባረረችው። እርምጃው በፕሬዚዳንት ሺ ጂንፒንግ ዙሪያ ባለው የአመራር ቡድን ውስጥ መረጋጋት ስለመኖሩም ጥያቄ አስነስቷል። የመከላከያ ሚኒስትርና የክልል ምክር ቤት አባል የነበሩት ጄኔራል ሊ ሻንግፉ ለሁለት ወራት ከህዝብ ታርቀው ከቆዩ በኋላ በዛሬው ዕለት ከስልጣን መነሳታቸውን የመንግስቱ መገናኛ ብዙሃን ዘግበዋል። ቻይና ባለፈው የሐምሌ ወር ከስልጣን የተነሱ የውጭ ጉዳይ ሚኒስትር ኪን ጋንግንም የክልል ምክር ቤት አባልነት መሰረዟን አስታውቃለች። ከፍተኛው የሀገሪቱ ህዝባዊ ሸንጎ ቋሚ ኮሚቴ እርምጃውን አስመልክቶ ምንም አይነት ተጨማሪ ማብራሪያ ባይሰጥም የሁለቱን ሰዎች ከስልጣን የመነሳት ውሳኔ ግን ማጽደቁን መንግስታዊ የዜና ወኪል ሲሲቲቪ ዘግቧል። ቤጂንግ ከፊታችን ጥቅምት 18 እስከ ጥቅምት 20 በሚካሄደው 21 ድረስ ይቅርታ በሚካሄደው የመከላከያ ባለስልጣናት መድረክ ከሚሳተፉ እንግዶቿን ለመቀበል በዝግጅት ላይ ባለችበት ወቅት ሊን የሚተካ ባለስልጣን እስኪሰየም ድረስ ሀገሪቱ የመከላከያ ሚኒስትር ሳይኖራት ትቆያለች። የ65ቱ ዓመት ሊ ለመጨረሻ ጊዜ በአደባባይ የታዩት በነሐሴ ወር መገባደጃ ግድም ሲሆን ሮይተርስ ባለፈው ወር እንደዘገበው በመሳሪያ ግዢ ወቅት ተፈጽሟል በተባለ ሙስና ወንጀል ተጠርጥረው በምርመራ ላይ ነበሩ። ሊ ሀገራቸው የውጊያ አውሮፕላኖችን ከሩሲያ በመግዛቷ የተነሳ የዩናይትድ ስቴትስ ማዕቀብ የተጣለባቸው ለሶስተኛ ጊዜ የሀገሪቱን መሪነት ሺ ስልጣን ከጀመሩበት ካለፈው የመጋቢት ወር አንስቶ የተሰየሙና ለአጭር ጊዜ ያገለገሉ የቻይና መከላከያ ሚኒስትር ሆነዋል። ዶናልድ ትራምፕ በቀድሞ ጠበቃቸው ማይክል ኮሆን ሊመሰከርባቸው ነው። የቀድሞ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከተከሰሱበት የንግድ ስራ ማጭበርበር ጉዳይ ጋር በተያያዘ የቀድሞ ጠበቃቸውና ጉዳይ አስፈጻሚያቸው ማይክል ኮሆን ዋና ምስክር ሆነው ቃላቸውን ይሰጣሉ። ትራምፕ የተከሰሱበት የፍትሐ ብሔር ክስ በግዙፉ የትራምፕ የንግድ ተቋም ላይ የመፍረስ አደጋ ሊደቅን ይችላልም ተብሏል። የቅርብ አዋቂዎች እንደተናገሩት ትራምፕ በዛሬው ችሎት ይገኛሉ ተብሎም ተጠብቋል። አጋጣሚው ከአምስት ዓመት በፊት ከትራምፕ ጋር የነበራቸውን ግንኙነት ካቋረጡ በኋላ ከግንባር ቀደም ነቃፊዎቻቸው አንዱ የሆኑት ኮሆን ጋር ፊት ለፊት የሚተያዩበት ውጥረትም ሊከሰት የሚችል ሁኔታ ይፈጠራልም ተብሏል። እንደ አውሮፓውያን የዘመን አቆጣጠር በ2024 በሚካሄደው ፕሬዚዳንታዊ ምርጫ ግንባር ቀደም የሪፐብሊካን ተፎካካሪ የሆኑት ትራምፕ ትላንት ሰኞ በኒው ሃምፕሸር ክፍለ ግዛት እያደረጉ ከነበሩት የምርጫ ዘመቻ እንቅስቃሴ ነው ዛሬ ወደ ችሎቱ የሚያቀኑት። ትራምፕ ከክሱ ጋር ስለሚመለከቱ ጉዳዮች እንዳይናገሩ በፍርድ ቤት የተሰጣቸውን ትዕዛዝ በመተላለፋቸው የ5,000 ዶላር መቀጮ ጉዳዩን ባስቻሉት ዳኛ ከተበየነባቸውም ቀናት በኋላ ነው ዛሬ ችሎት ሲቀርቡ የመጀመሪያቸው የሚሆነው። ዲሞክራቷ የኒውዮርክ ጠቅላይ አቃቤ ሕግ ሌቲሻ ጄምስ ያቀረቡት ይህ ክስ ትራምፕ ከባንኮች ጋር የተሻለ ብድር ውል ለማግኘት የንብረቶቻቸውን ዋጋ በብዙ ቢሊዮን ዶላር ከፍ አድርገው በመተመን የማጭበርበር ወንጀል ፈጽመዋል የሚል ነው። በሌላ በኩል ኮህን ራሳቸው የፈጸሙት የሕግ መተላለፍ በከሰተው ሁኔታ ውስጥ ሳሉ ከትራምፕ ጋር የነበራቸውን ግንኙነት ከማቋረጣቸው አስቀድሞ ለአመታት የትራምፕ የግል ጠበቃና ጉዳይ አፈጻሚ ሆነው አገልግለዋል። እንደ አውሮፓውያን ዘመን አቆጣጠር በ2019 የዩናይትድ ስቴትስ ምክር ቤት ከትራምፕ የንግድ ስራዎች ጋር በተያያዙ ጉዳዮች ላይ ምርመራ ባካሄደበት ወቅት ኮህን የሰጡት የምስክርነት ቃል ለአቃቢ ሕግ ሌቲሻ ጄምስ ክስ አቀጣጣይ ተደርጎም ታይቷል። ትራምፕ ሕግ የተላለፍኩት ወይም የፈጸምኩት ነገር የለም ሲሉ የቀረቡባቸውን ክሶች አስተባብለው ለፖለቲካ ዓላማ ማስፈጸሚያ ሲባል የተቀነባበረ ነው በሚል ውድቅ ማድረጋቸውም ይታወሳል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከዓለም ዙሪያ ለተጠናቀሩ ዘገባዎችና ዜናዎች አሉላ ከበደን አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። መሰናዶውን እየመራው የሚገኘው ኤደን ገረመኔ፣ ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ፣ እንዲሁም ደግሞ የምስልና ድምጽ ቅንብሩን የሚያሰናዱልን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁ እንድትዘልቁ በአክብሮት እየጋበዝን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በምዕራብ እና ቄለም ወለጋ ዞኖች የጸጥታ ችግር በተባባሰው የወባ በሽታ ብዙዎች እየሞቱ እንደሆነ ተገለጸ። በኦሮሚያ ክልል የምዕራብ እና ቄለም ወለጋ ዞኖች የተከሰተው የወባ በሽታ በአካባቢው የሰላም እጦት ምክንያት እንደተባባሰ የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው አስታውቀዋል። የበሽታውን መስፋፋት ለመግታትና ለመቆጣጠር የጤና ቢሮ ከድንበር ውጪ የሕክምና አገልግሎት ከሚሰጡ የጤና ባለሙያዎችና ከሌሎችም ከሚመለከታቸው አካላት ጋር ንግግር እንደጀመረ ምክትል ኃላፊው ለአሜሪካ ድምጽ አስታውቀዋል። የዞኖቹ ነዋሪዎች በበኩላቸው በየቀኑ በወባ በሽታ የሚመቱ ሰዎች ቁጥር እየጨመረ እንደሆነም አመልክቷል። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል የወባ በሽታ በወረርሽኝ ደረጃ እንደተከሰተ የጠቀሰው የክልሉ ጤና ቢሮ በተለይ በምዕራብና ቄለም ወለጋ ዞኖች የጸጥታ ችግር ይበልጥ ተባብሶ በሰዎች ሕይወት ላይ ከፍተኛ ጉዳት እያደረሰ እንደሚገኝ አስታወቀም። የጤናው ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው ለአሜሪካ ድምጽ እንደተናገሩት በሁለቱም የወለጋ ዞኖች ባለው የጸጥታ ችግር ምክንያት ላለፉት 3 ዓመታት የወባ መከላከል ስራ በአግባቡ ባለመሰራቱ ወረርሽኙን አስከፊ ደረጃ ላይ አድርሷል።
ወረርሽኙ በምዕራብ፣ በቄለም፣ በምስራቅና በሆሮ ጉድሩ የወለጋ ዞኖች እንደዚሁም በጅማ፣ በኢሉ አባቦር፣ በቡኖ በደሌ ዞኖችም ውስጥ አለ። በሁለቱ የወለጋ ዞኖች ማለትም በምዕራብና በቄለም ወለጋ ዞኖች ግን ስርጭቱ ተባብሷል። ወባንም ሆነ በወረርሽኝ መልክ የሚከሰቱ ሌሎች ተላላፊ በሽታዎችን አስቀድሞ ለመከላከል የጤና ኬላዎች ከፍተኛ አስተዋጽኦ አላቸው።
የጸጥታው ችግር ለህብረተሰቡ አፋጣኝ የሕክምና አገልግሎት ለማድረስ እንቅፋት እንደፈጠረና በአንዳንድ ወረዳዎችም ለህሙማን ሞት ምክንያት እንደሆነ ዶክተር ተስፋዬ አስረድቷል።
በጸጥታው ችግር ግን በተለይ በቀበሌ ደረጃ የተዘረጉ የጤና ኬላዎች በብዛት ወድመዋል። ህብረተሰቡ በወቅቱ በጤና ተቋማቱም ሆነ በቤት ለቤት ትምህርት ግንዛቤ እንዲያገኝ አልተደረገም። ሲታመምም ናሙና ተወስዶ ተገቢ ሕክምና አልተደረገለትም። ስለዚህ የሰላም እጦቱ በበሽታው የሰው ህይወት እንዲጠፋ ምክንያት ሆነ።
በቄለም ወለጋ ዞን ጋውቄቤ ወረዳ የሀብሮ ቀበሌ ነዋሪ የሆኑት አቶ ከድር ኦስማዮ በወባ በሽታ በሶስት ሳምንታት የጊዜ ልዩነት ውስጥ 3 ልጆቻቸውን በሞት እንዳጡ ይናገራሉ።
የ6 ዓመትና የ2 ዓመት ሴቶች ልጆቼ እንደዚሁም የ4 ዓመት ወንድ ልጄ፣ በአጠቃላይ 3 ልጆቼ በሳምንት ልዩነት ሞተውብኛል። አሁንም ሌሎች ቤተሰቦቼ እንዳይሞቱብኝ እሰጋለሁ። በአካባቢያችን የግል እንጂ የመንግስት የጤና ተቋማት የሉም። በግሉም ቢሆን መድኃኒት አይገኝም። በጣም ተቸግረናል።
ሌላው አስተያየት ሰጪ አቶ አብደታ ጋሩማ በሚራቡ ለጋ የቤጊ ወረዳ ነዋሪ ናቸው።
ከቤተሰብ ሰው ታሞብኝ ወደ ሐኪም ቤት ወሰድኩት። እዚያው በሐኪም ቤቱ ያለው አራት አስከሬን አይቼ በጣም አዘንኩ። እስካሁን ምንም የተሻሻለ ነገር የለም። በስጋት ውስጥ ነን።
የሁለቱም የወለጋ ዞኖች ነዋሪዎች በተባባሰው የወባ በሽታ ሳቢያ እየደረሰ ያለው የዜጎች ሞት እንዳሳሰባቸው ለአሜሪካ ድምጽ ሲናገሩ፣ የክልሉ ጤና ቢሮ በኩሉ ከድንበር ውጪ የሕክምና አገልግሎት ከመሰጡ የጤና ባለሙያዎች ጋር ንግግር እንደጀመረ የቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው አስታውቋል።
የከፋ ግጭት ባለበትና መንግስትና ሌሎች አካላት መድረስ በማይችሉባቸው አካባቢዎች ገብተው የሕክምና አገልግሎት የሚሰጡ ድንበር የለሽ የሕክምና ባለሙያዎች አሉ። እነርሱን እያነጋገርን ነው። በሽታው ከፍተኛ ስጋት ወደ ሆነበት አካባቢ ዘልቀው አገልግሎት እንዲሰጡ ለማድረግ ቢሮው የተቻለውን ሁሉ እያደረገ ነው።
የኦሮሚያ ክልል ጤና ቢሮ በአሁኑ ወቅትም ከበጎ አድራጊ ድርጅቶች ጋር በመተባበር አስፈላጊ የሕክምና ቁሳቁሶችን ለህብረተሰቡ እያደረሰ እንደሚገኝ ዶክተር ተስፋዬ ገልጸዋል። ህብረተሰቡም አካባቢውን በማጽዳትና በወቅቱ ወደ ሕክምና ተቋማት በመሄድ የበሽታውን ስርጭት ለመከላከል ንቁ አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ጥቅምት 13 2016 ዓ.ም መሰናዶ ነው። ለዕለቱ የያዝነው አብይ ዘገባ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። በአማራ ክልል የሚገኙ የኦሮሚያ ክልል የግጭት ተፈናቃዮች ሊመለሱ ነው። በኦሮሚያ ክልል ካለፉት 4 ዓመታት ወዲህ በነበሩ ግጭቶች ተፈናቅለው በአማራ ክልል ልዩ ልዩ አካባቢዎች የሚገኙ ዜጎችን ለመመለስ የሚያስችል ውይይት በባህር ዳር ከተማ ተካሂዷል። የኦሮሚያና የአማራ ክልል ከፍተኛ ባለስልጣናት ዛሬ በባህር ዳር ከተማ ባካሄዱት ምክክር ተፈናቃዮቹን ሰላም ወደ ሰፈነባቸው የኦሮሚያ ክልል አካባቢዎች ለመመለስ ጥረት እንደሚደረግ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ቃል አቀባይ አቶ ኃይሉ አድኛና የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ወንደሰን ለገሰ ተፈናቃዮችን ወደ ሰላማዊ አካባቢዎች ለመመለስ የሚያስችል ስራ ከነገ አንስቶ ይጀመራል ሲሉ አስታውቋል። አስቴር ምስጋናው ዝርዝር ዘገባ አላት።
ከኦሮሚያ ክልል በተለያየ ጊዜያት ተፈናቅለው በአማራ ክልል የሚገኙ ዜጎችን ወደ ቀያቸው ለመመለስ የሚያስችል ውይይት ዛሬ ማክሰኞ በባህር ዳር ከተማ እንደተካሄደ የሁለቱም ክልሎች የመንግስት ኮሙኒኬሽን ጉዳዮች ከፍተኛ ባለስልጣናት ለአሜሪካ ድምጽ ተናግረዋል። የአማራና የኦሮሚያ ክልል ከፍተኛ አመራሮች በተገኙበት ስለተካሄደው የዛሬ ውይይት ከአሜሪካ ድምጽ ጋራ ቆይታ ያደረጉት የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ወንደሰን ለገሰ በክልሉ በመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው የሚገኙ የኦሮሚያ ክልል የግጭት ተፈናቃዮችን ወደ ቀያቸው ለመመለስ የሚያስችሉ ተግባራዊ እንቅስቃሴዎች ከነገ አንስቶ እንደሚጀምሩ አስታውቀዋል።
ለአብሮነታችንም ለዘላቂ ሰላም ለህዝቦች ትስስር እና አንድነት ስለሚጠቅም የተፈናቀሉት ወገኖች የኛ ወገኖች ናቸው፣ ኢትዮጵያውያን ናቸው። ለዚህ የተፈናቃይ ደግሞ እዚህ ጋር መጥቶ ብዙ ዋጋ እየከፈለ ነው ያለው፣ ለብዙ ችግር እየተጋለጠ ነው ያለው። ከሀብት ከንብረቱ ተፈናቅሎ ነው የመጣው። ሀብታቸው ወድሞባቸዋል። ብዙ ስቃይና መከራ ተፈራርቆባቸዋል። ስለዚህ ይህን ስቃይና መከራ መቀነስ አለብን፣ ማስቆም አለብን በሚል ከኦሮሚያ የመጡት ወንድሞቻችን እነዚህን ተፈናቃዮች ወደ ቀያቸው በተለይ ሰላም በተፈጠረባቸው አካባቢዎች አሁን ባለው ሁኔታ አስተማማኝ ሰላም ባለባት አካባቢ ተፈናቀሉትን ለመመለስ አብራቸው ከኖረ ወንድም ህዝባቸው ጋር በጋራ እንዲኖሩ ታስቦ የተደረገ ውይይት ነው። የጋራ እቅድ ይኖረናል። ኮሚቴ አለው። ይህን የሚመራ በበላይ የሚመራ ኮሚቴ ተዋቅሯል። ከዚህ ኮሚቴ ስር ደግሞ ቴክኒክ ኮሚቴዎች ይዋቀራሉ። የጋራ እቅድ የተጀመረ አለ። እሱን በደንብ አዳብረን የት የት ቦታ ላይ ነው ሰላም የተረጋገጠበት አስተማማኝ ሰላም ያለበት የሚለውን ነገር በቀጣይ የሚለይ ነው የሚሆነው።
ከኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ በ2014 ዓ.ም ሰኔ ወር ላይ በነበረው ግጭት የተፈናቀለችው ወይዘሮ አሚነት አብዱ በወቅቱ የሶስት ዓመት ልጇን ጨምሮ 45 የቤተሰብ አባሎቿን እንዳጣች ትናገራለች። በደቡብ ወሎ ዞን በሐርቡ መጠለያ ጣቢያ ከአንድ ዓመት በላይ በችግር እያሳለፈች እንደቆየች የወሰችው ወይዘሮ አሚነት ትዳር መስርታ ልጆችን ወልዳ ወደ ኖረችበት ቶሌ ቀበሌ ለመመለስ ብዙም ፍላጎት እንደሌላት ትገልጻለች። ምክንያቷንም እንደሚከተለው ታስረዳለች።
ኩስለኛ ነኝ ጥይትም አልወጣልኝ መመለስ እንኳን እንግዲህ መቼም እዛ የልጆቻችንና ፍቻችን ቀብር እዛ ተቀመጠ በጣም ይከብዳል። እንግዲህ በጣም ያን እያየን ለመኖርም በጣም ይከብድብናል። እንግዲህ
ተፈናቃዮቹ ይመለሱባቸዋል የተባሉትን የኦሮሚያ ክልል አካባቢዎች የጸጥታ ችግር ከግምት ያስገባ የመልሶ ማቋቋም ስራ እንደሚሰራ የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምጽ ተናግረዋል። የጸጥታ ስጋት የለባቸውም ያሏቸውን አካባቢዎችንም በስም ጠቅሰዋል።
አሁን ለምሳሌ ከምዕራብ ሸዋ አካባቢ የተፈናቀሉ ሰዎች አሉ። እነሱን የመመለስ ስራ ይሰራል ማለት ነው። አካባቢ የተፈናቀሉበት አካባቢ ሰዎቹን ለይቶ እዛ አካባቢ ነዋሪ መሆናቸው ተረጋግጦ በሁለቱም አካባቢ ልየታው አለ። የራሱ የሚለይበት መስፈርት አለው። እዛ መኖራቸውን የሚያረጋግጥ ከዛ መፈናቀላቸውን የሚያሳይ መረጃዎች ከተጠናቀሩ በኋላ ወደዛ መልሶ ማቋቋሙ የሚሰራበት ሁኔታ አለ ማለት ነው። ሌላዎቹ አካባቢዎችም እንደዚሁ ጸጥታውን እያረጋገጥን መልሰን የምናቋቁምበት አካባቢ ነው። እነዚህ ሰዎች የተፈናቀሉት በጽንፈኛ ኃይሎች ናቸው የተፈናቀሉት። እነዚህ ጽንፈኛ ኃይሎች በክልላችን የሚንቀሳቀሰው ሸኔ ነው። በዛ አካባቢ የተፈናቀሉ ሸኔ ያፈናቀላቸው ሰዎች አሉ። በሆሮ ጉድሩ አካባቢ ደግሞ ጽንፈኛው ፋኖ ያፈናቀላቸው አሉ። እነሱንም በውስጡም የተፈናቀሉ ከክልሉም ውጭ ሄዶ ያሉ ዜጎችን የመመለስ ስራ መጀመራችን ነው የሚያሳየው።
በደቡብ ወሎ ዞን በሐርቡ መጠለያ ጣቢያ ከሚገኙ ሌሎች የኦሮሚያ ክልል ተፈናቃዮች አንዱ አቶ እንድሪስ ከድር ነው። በኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ በነበረው ግጭት የተፈናቀሉት አቶ እንድሪስ ወደ ነበሩበት አካባቢ ለመመለስ የካሳ ጥያቄዎችን አንስተዋል።
ቤት ንብረታችን እንዳለ ዝም ብለን ተለወጣን፣ በዛው ሁሉ ወጣን ቀረ። ከዛ ወዲህ እስካሁን እኛ እዚህ ደቡብ ወረዳ ሐርቡ ነው የምንገኘው። ጥያቄ እንኳን ተደረገልንም እስካሁን ድረስ ማለት ጥያቄ እንኳን ተደረገልንም። እንዴት ሆናችሁ የመጣችሁት? እንዴት አደጋ ደርሶባችኋል? ተብረን ተለያየን እንኳን አናውቅም። ብዙ ጥያቄ አለ እንግዲህ እኛ የሰው ህይወት ብዙ ህይወት ተጠፍቶብናል፣ ብዙ ሀብት ንብረት ተጠፍቶብናል። ያንን በነበረበት ማቋቋም ስራ ከሰራ ማንመለስበት ጉዳይ የለንም። ሀገራችን እስከሆነ ድረስ ኢትዮጵያ ሀገራችን ነው። እዚሁም ቢሆን ደግሞ እኛ መንግስት ማቋቋም የሚችለው መንግስት እስከሆነ ድረስ አማራጭ የለንም። ከመንግስት ቅድ የምንወጣበት ጉዳይ የለንም። ቤታችን የተቃጠለውን ቤታችንን መልሶ ሀብታችን የወደመ ሀብታችን በቁመልሳ ሬ ገንዘብ ብዙ የወደመ ሀብት አለ። ያንን እናስመለስልን ከሆነ እኛ ምን አማራጭ የለንም። ድሩ ኢትዮጵያ ሀገራችን ነው። አርተን መጠቀም ስለሆነ የምንፈልገው እርዳታ ሁልጊዜ ጠባቂ መሆን በጣም ስቃይ ነው። እስካሁን ድረስ አመታችን እዚህ ያሉትን በረሃብ የተሰቃዩትን ብታይ በጣም ለመግለጽ ያስቸግራል።
በአሁኑ ሰዓት በአማራ ክልል ከኦሮሚያና ከሌሎች አጎራባሽ ክልሎች የተፈናቀሉ ከ600,000 በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከተፈናቃዮች ውስጥ ከኦሮሚያ ክልል ተፈናቅለው ከመጡትና በኮሚሽኑ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ 300,000 እንደሚደርሱ የኮሚሽኑ ባለስልጣናት ዛሬ ለአሜሪካ ድምጽ ተናግረዋል። ይህ ቁጥር በአዲስ አበባ ከተማ ዙሪያ ከቤት ፈረሳ ጋራ በተያያዘና ወደ ኮሚሽኑ መጥተው ተመዝግበው ድጋፍ የሚደረግላቸውን ተፈናቃዮች የሚጨምር እንዳልሆነ ከኮሚሽኑ ያገኘነው መረጃ ያመለክታል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ባወጣው ሪፖርት ካለፉት 4 አመታት ወዲህ ከኦሮሚያና ከሌሎች አጎራባሽ ክልሎች የተፈናቀሉ ዜጎች ወደ አማራ ክልል እየጎረፉ እንደሚገኙ ማስተዋወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ኢሰመኮ የሀገር ውስጥ ተፈናቃዮች ፍትህን ተነፍገዋል ሲል መንግስትን ወቀሰ። የኢትዮጵያ መንግስት ዜጎች ባፈናቀሉና ልዩ ልዩ ጉዳቶችን ባደረሱ አካላት ላይ ተጠያቂነት ባለማስፈኑ የሀገር ውስጥ ተፈናቃዮች ፍትህ የማግኘት መብት እንደተነፈቃቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው አመታዊ ሪፖርቱ አስታውቋል። የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ በአመታዊ ሪፖርቱ ዙሪያ ለአሜሪካ ድምጽ በሰጡት ማብራሪያ መንግስት በተፈናቃዮች ላይ በደል የፈጸመው አካላትን ለህግ ባለማቅረብና አስተማሪ የሆነ እርምጃ ባለመውሰድ ብቻ ሳይሆን ለተፈናቃዮች ተገቢውን ጥበቃና ድጋፍ ባለማድረግ ኃላፊነቱን እንዳልተወጣ በመጥቀስ ወቅሰዋል። በዚህም የተነሳ ተጨማሪ መፈናቀል እየቀጠለ እንደሆነ ምክትል ዋና ኮሚሽነሯ አመላክተዋል። በጉዳዩ ላይ አስተያየታቸውን የሰጡን የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ሀገር በቀል የመብቶች ተሟጋች ድርጅት ዋና ዳይሬክተር አቶ አመሃ መኮንን መንግስት ተጠያቂነትን ማስፈን ያልቻለው በአቅምና በቁርጠኝነት ማነስ ሊሆን እንደሚችልም ተቆመዋል። በጉዳዩ ላይ ከመመለከታቸው የመንግስት መስሪያ ቤቶች አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድህን ዝርዝር ዘገባለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አርብ ጥቅምት 9 ቀን 2016 ዓ.ም ምረት ይፋ ባደረገው የተፈናቃዮች አያያዝ ሁኔታን የሚዳስስ አመታዊ ሪፖርት ተፈናቃዮች ባሉባቸው አካባቢዎች በመዘዋወር ክትትልና ምርመራ ማድረጉን ይጠቅሳል። በኮሚሽኑ አመታዊ ሪፖርት ተፈናቃዮቹ ይደርስባቸዋል የተባሉ ልዩ ልዩ ችግሮች የተዘረዘሩ ሲሆን ከዚህ ጋር በተያያዘ መንግስት ዜጎችን ባፈናቀሉት አካላት ላይ እርምጃ በመውሰድ ተጠያቂነትን አላሰፈነም ይላል። በዚህ የተነሳም ተፈናቃዮቹ ፍትህ መነፈጋቸውን የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ተናግረዋል።
በግዳጅ ሰዎችን ከተለያዩ ቦታዎች በተለያየ ምክንያት ያፈናቀሉ ሰዎች ተጠያቂ ሆነው ፍትህ ቀርበው አስገድዶ ሰዎችን ላፈናቀሉበት ተጠያቂ የሚሆኑበት ሁኔታ አላየንም። ወደ ቀያቸው ተመልሰው ህይወታቸውን መቀጠል ይቻልበትን ሁኔታም በጣም አስቸጋሪ አድርጎታል። ምክንያቱም ቤታቸው ካልተመለሰ ወይም ደግሞ በግዳጅ ያፈናቀሏቸው ሰዎች አሁንም እዛ አካባቢ በነጻነት እየተንቀሳቀሱ ከሆነ ተመልሰው ወደ ቀያቸው ህይወታቸውን መቀጠል የሚችሉበት ሁኔታ አይመቻችም። ፍትህን አያሰፍንም። ለወደፊትም ደግሞ ሌሎችን በግዳጅ እንዳያፈናቅሉ ትምህርት በሚሰጥ መልኩ ፍትህ ስላልሰፈነ ይሄ ትኩረት ተሰጥቶት ሊሰራ ይገባል።
በአጥፊዎች ላይ አስተማሪ እርምጃ ባለመወሰዱ የዜጎች መፈናቀል ቀጥሏል ያሉት ምክትል ዋና ኮሚሽነር ራኬብ መሰለ ይህ ደግሞ ተፈናቃዮችን ለሌሎች ተደራራቢ ችግሮች እያጋለጣቸው እንደሚገኝ አመልክተዋል።
ተጎጂዎች አሁንም በተጎጂነት እየቀጠሉ የሚሄዱበት ሁኔታ በስፋት የሚያስቀጥል ነው። ሁለተኛ ሰዎች በተራዘመ የመፈናቀል ሁኔታ እንዲቀጥሉ ያደርጋል። ምክንያቱም ቦታቸው ተመልሰው ወደ ቀያቸው ተመልሰው መኖር ስለማይችሉ አሁንም በፍርሃት በስጋት እንዲኖሩ የሚያደርግ ሁኔታ ነው። በአጠቃላይ ደግሞ የህገ ወጥነት ስሜቱን ራሱ የሚያስፋፋ ነው። በአራተኛነት ደግሞ ሁሌም እነዚህ ሰዎች በተረጂነት ሁኔታ የሚቆዩበት ነው። ለመንግስትም ሸክም ነው የሚሆኑት።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ተፈናቃዮች ለረጅም ጊዜ አመቺ ባልሆኑ የመጠለያ ጣቢያዎች እየኖሩ እንዳሉ ጠቅሶ በመጠለያዎቹ ወቅቱን የጠበቀ በቂ የሆነ ያልተቆራረጠና ልዩ ፍላጎቶችን ከግምት ያስገባ የሰብአዊ ድጋፍና ማህበራዊ አገልግሎት አቅርቦት አለመኖሩም ያትታል። በዚህ ጉዳይ ላይ ለአሜሪካ ድምጽ አስተያየት የሰጡት የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ሀገር በቀል የመብቶች ተሟጋች ድርጅት ዋና ዳይሬክተር አቶ አመሃ መኮንን መንግስት ችግሩ ከመከሰቱ በፊትና ከተከሰተም በኋላ በኃላፊነት ማከናወን ነበረበት ያሉትን ተግባር አብራርተዋል።
በዋነኛነት የኃላፊነት የመንግስት ኃላፊነት ነው። አንደኛ ለዜጎች መፈናቀል ምክንያት የሚሆኑ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ሁኔታዎችን አስቀድሞ በማጥናት ዜጎች ከመፈናቀላቸው በፊት ለነዛ ጥያቄዎች ተገቢውን ምላሽ መስጠት እየተገባው ያንን ምላሽ ያልሰጠ አካል ተጠያቂ መሆን መቻል አለበት። መፈናቀሉ ከተፈጸመም በኋላ ለመፈናቀል ቀጥተኛ ምክንያት የሆኑ ኃይሎች ላይ ህጋዊ እርምጃ ወስዶ ተገቢውን ቅጣት እንዲያደርጉ አለማድረግም የመንግስት ችግር ነው። በሶስተኛ ደረጃ ደግሞ የተፈናቀሉት ዜጎቻችን ወይም ማህበረሰቦች ተፈናቅለው ባሉበት ቦታ ላይ መሰረታዊ አገልግሎት የማግኘት መብቶቻቸው የጤና፣ የምግብ እና በዋነኛነት ደግሞ ደህንነታቸው የተጠበቀ መሆኑን የማረጋገጥ ኃላፊነት የመንግስት ነው። ይህንን ኃላፊነት ያልተወጣውም የመንግስት አካል ተጠያቂ መሆን አለበት።
ምክትል ዋና ኮሚሽነር ራኬብ መሰለ በበኩላቸው የኢትዮጵያ መንግስት ተፈናቃዮችን በሚመለከት የፈረመውን ዓለም አቀፍ ስምምነት የማክበር ኃላፊነቱንም አልተወጣም ነው የሚሉት።
ኢትዮጵያ የካምፓላ ኮንቬንሽን የምንለውን የተፈናቃዮች ጥበቃና ድጋፍ የሚመለከት በአፍሪካ ደረጃ በአፍሪካ ህብረት የወጣውን ስምምነት አጽድቃለች። በዛ የገባችው ኮሚትመንት አለ፣ ኃላፊነት ግዴታዎች አሉ። ነገር ግን አንዱ ግዴታው በአገር አቀፍ ደረጃ ህግ አጽድቆ ተፈናቃዮችን በሚመለከት አንድ ኃላፊነት የተሰጠው የሚያደራጅ የሚያስተባብር ኃላፊነት ተሰጥቶ ዘላቂ መፍትሄ ላይ የሚሰራ መንግስታዊ ተቋም ሊሰየም ይገባል። ያ ህግ ረቂቅ ደረጃ አለ። እሱ ገና አጠቀም እሱን ቶሎ አጥቆ አንድ ኃላፊነት የሚሰጠው ፍጣን ያለው ሌሎችንም አጠባብሮ አደራጅቶ ተናቃዮች ጥበቃና ድጋፍ የሚሰጥ ተቋም ያስፈልገናል። በዚህም ትኩረት ሰጥቶ ሊሰራ ይገባል። ያን ኃላፊነቱን ካልተወጣ አሁን ተጠያቂ ማድረግ ስለሚቻል ያ ህግ በጣም አስፈላጊ ስለሆነ እዚህ ላይ ትኩረት ተሰጥቶ ሊሰራ ይገባል።
አቶ አመሃ መኮንን መንግስት ከተፈናቃዮች ጉዳይ ጋር በተያያዘ ተጠያቂነትን ማስፈን ያልቻለባቸውን ምክንያቶች ጠቅሰዋል።
እንግዲህ መገመት ነው የምንችለው አንደኛው የብዛቱ ነው። የጥሰቱ ብዛት እና እየሸፈነ ያለው ጥፋት ይሆናል ብለን እናስባለን። የመንግስት አቅም ሁለቱ ሲወዳደር ብሎ መውሰድ ይቻላል። ከመንግስት ቁርጠኝነት ጋር አያይዞ ማንሳት ይቻላል። በበቂ ሁኔታ ቁርጠኝነት ካለመኖር ጋር ሊያያዝ ይችላል። ሁለተኛ የሰብአዊ መብት ጥሰቱ መፈናቀልን ጨምሮ ስፋት እና መንግስት ተጠያቂነትን ለማረጋገጥ ሊንቀሳቀስ ካለው አቅም ውስንነት ጋር የተያያዘ ሊሆን ይችላል። በሶስተኛነት ደረጃ ደግሞ በቅድሚያ ለመፈናቀሉም ሆኑ ለሌሎች ሰፊ የሰብአዊ መብት ጥሰቶች መንስኤ የሆኑ የፖለቲካ አለመግባባቶች፣ ልዩነቶች በቅድሚያ መፈታት ያለባቸው ሆኖ ተገኝቶ ይሆናል የሚልም ግምት አለን።
በኢትዮጵያ በአሁኑ ወቅት ወደ 4.3 ሚሊዮን የሚጠጉ ተፈናቃዮች እንዳሉ የተናገሩት ምክትል ዋና ኮሚሽነር ራኬብ መሰለ 80% የሚሆነው መፈናቀል የሚከሰተው በግጭቶች ምክንያት ስለሆነ መንስኤውን መፍታት ይገባል ይላሉ።
በተቻለ መጠን የመፈናቀል ሁኔታ አጭር መሆን መቻል አለበት። እዛ ወዲያው ዘላቂ መፍትሄ የሚሰጥበት ሁኔታ ማመቻቸት ያስፈልጋል። ዘላቂ መፍትሄ ደግሞ ማመቻቸት የሚቻለው በተለያዩ የክልሎቻችን አካባቢዎች ያ ግጭቶች ዘላቂ መፍትሄ ሲያገኝ ነው። አሁን ባለው ሁኔታ አዳዲስ መፈናቀሎች ራሱ በየጊዜው ከምንሰማቸው ጉዳዮች ስለሆኑ ይህ ደግሞ ሁኔታውን ያባብሳል እንጂ መፍትሄ ስለማይሰጥ ለግጭቶቹም ትኩረት ሊሰጥና መፍትሄ ሊፈለግላቸው ይገባል።
በዚህ ጉዳይ ዙሪያ ከፍትህ ሚኒስቴርና ከመንግስት ኮሚኒኬሽን አገልግሎት ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም በበኩላቸው በሰብአዊ መብቶች ተቋሙ የወጣውን ሪፖርት ስላላየሁት አስተያየት ለመስጠት እቸገራለሁ ብለዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በናይጄሪያ ባለፉት 3 አመታት ጊዜ ውስጥ ከ800 በላይ የሚሆኑ ግድያዎች ከህግ ውጪ እንደተፈጸመ ግሎባል ራይትስ የተሰኘ የሰብአዊ መብቶች ተሟጋች ቡድን አስታውቋል። በዚህ አመት አጋማሽ ላይ ብቻ ከ120 በላይ ግድያዎች እንደተፈጸሙ በሪፖርቱ ገልጿል። ናይጄሪያውያን በህግ አስከባሪዎች ጭካኔ ምክንያት በስጋት እንደሚኖሩም ሪፖርቱ አመላክቷል። የቲሞቲ ኦቢዙ ካቡጃ ያደረሰን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ትርፋማ ባልሆነው የመብት ቡድን ግሎባል ራይትስ በቅርቡ የወጣው የጅምላ ሰቆቃና ሰለባዎች ሪፖርት በፖሊስ ጭካኔ ምክንያት ከሶስት ዓመታት በፊት ሕይወታቸውን ካጡ ሰዎች መታሰቢያ ቀን ጋር ተገጣጥሟል። ሪፖርቱ እንደሚለው በናይጄሪያ ከእንደ አውሮፓውያን አቆጣጠር 2020 እስካለፈው ሰኔ 2023 ድረስ ባሉት ሶስት ዓመታት ውስጥ ከሕግ ውጭ የተፈጸሙ 848 ግድያዎች ተመዝግበዋል። በያዝነው የፈረንጆች ዓመት አጋማሽ ላይ ብቻ 123 ግድያዎች እንደተፈጸሙ ሪፖርቱ አመልክቷል። በዚህ ምክንያት ይላል ሪፖርቱ፣ በርካታ ናይጄሪያውያን በሕግ አስከባሪዎች ጭካኔ ምክንያት በስጋት ይኖራሉ። አብዮዲን ባዮ የግሎባል ራይትስ ዋና ሥራ አስፈጻሚ ናቸው።
ከ2018 ጀምሮ በናይጄሪያ የተካሄዱ ሰቆቃዎችን ተከታትለናል። የሽብር ጥቃት ሰለባዎች፣ የአምልኮ ግድያ፣ የጎሳ ግጭት፣ ከህግ ውጭ የሚፈጸሙ ግድያዎችን ተከታትለናል። እኛ ያተኮርነው ከህግ ውጭ በሚፈጸሙ ግድያዎች ላይ ነው። በአንጻሩ ቁጥሩ ከሌሎች አይነት ግድያዎች አናሳ ነው። ማረጋገጥ የቻልነው ቁጥር ከህግ ውጭ የሚፈጸሙ ግድያዎችን ነው።
አብዮዲን ባየው ጨምረው እንዳሉት የግድያው ፈጻሚዎች ተጠያቂ መሆን አለባቸው።
We seem to be running round about the same figures every year.
በየአመቱ ተመሳሳይ ቁጥር ነው የምናገኘው። ነገር ግን በዚህ አመት ብቻ እስካሁን 127 ሰዎች መገደላቸውን ስናይና በዚህ ምክንያትም ከስራቸው የታገዱ የጸጥታ አባላትን አነስተኛ ቁጥር ስንመለከት በኃላፊነት መጠየቅን በተመለከተ ብዙ ስራ እንደሚቀረን ያመለክታል።
የመብት ቡድኑ እንዳለው አሁን በስራ ላይ የሌለው የጸረ ሌብነት ቡድን የተሰኘው ኃይል ላይ በተደረገው ተቃውሞ ወቅት በ2020 271 ሰዎች ሲገደሉ በ2022 ደግሞ 253 ሰዎች ተገድለዋል። ቡድኑ በጭካኔ ሰቆቃ በመፈጸም እንዲሁም በማስፈራራት ገንዘብ መውሰድና የመሰሉ ወንጀላዎች ይቀርቡበት ነበር። በቡድኑ ላይ የሚደረገው ተቃውሞ ለቀናት ከተካሄደ በኋላ በአንድ ሌጎስ በሚገኝ አውራ ጎዳና ከፍያ መፈጸሚያ ኬላ ላይ 123 ሰዎች ከተገደሉ በኋላ ቆሟል። የናይጄሪያ ባለስልጣናት የሟቾችን ቁጥር በተመለከተ አስተባብለው ነገር ግን ግድያውን በፈጸሙት ላይ ምርመራ ይደረጋል ብለዋል። በአምነስቲ ኢንተርናሽናል በቀውስ ላይ ጥናት የሚያካሂዱት አሚኑ ሃያቱ የሟቾችን ቁጥር በተመለከተ መንግስት ቢክድም ባለፈው ሐምሌ በተቃውሞ ወቅት የተገደሉ ከ100 በላይ የሚሆኑ ሰዎችን የሌጎስ ግዛት ባለስልጣናት በድብቅ ሊቀብሩ መሞከራቸው የወንጀላዎቹን ትክክለኛነት ያሳያል ብለዋል።
ህዝብ የማያውቃቸው በርካታ ነገሮች በድብቅ ይደረጋሉ። የቀረበው ሪፖርት ከእውነታው በጥቂቱ ነው። አምነስቲ ኢንተርናሽናል የሌጎስ አስተዳደር መንግስትን ወንጀላዎቹን በተመለከተ ምርመራ እንዲያደርግና ሪፖርት እንዲያወጣ በደብዳቤ ጠይቋል።
አምነስቲ በቅድሚያ ባወጣው ሪፖርት ሌጎስ በሚገኝ የአውራ ጎዳና ክፍያ መፈጸሚያ ኬላ ላይ የሞቱ ሰዎች ቁጥር 12 ብቻ ነበር ብሎ ነበር። አንድን ጠበቃ የገና ዕለት ገድለዋል የተባለን የፖሊስ አባል በስቅላት እንዲቀጣ የሌጎስ አውራጃ ፍርድ ቤት በያዝነው ወር ወስኗል። የመብት ተቀናቃኞች ውሳኔውን በደስታ ተቀብለዋል። ሌሎች የጸጥታ አባላት እንዲጠነቀቁ ያደርጋል ብለዋል። አሚኑ ሃያቱ እንደሚሉት ግን የፖሊስ ጭካኔ አሁንም አልቆመም።
ፖሊስ አሁንም ለተቃውሞ ሰልፍ የሚሰጠው ምላሽ በአሉታዊ መልኩ ነው። አምነስቲ ኢንተርናሽናል በናይጄሪያ ባለው የሰብአዊ መብት ጉዳይ ላይ ጥናት በማድረግ ላይ ነው። ሪፖርቱ ወደፊት ይወጣል። ሪፖርቱ የሰብአዊ መብት ጉዳዮችን በተመለከተ ዋናዎቹን ፍሬ ነገሮች ይይዛል።
ባለፈው አርብ የጸረ ሌብነት ቡድን በተሰኘው ኃይል ላይ በተደረገው ተቃውሞ የተሳተፉ የመብት አቀንቃኞችና ከፖሊስ ጭካኔ ሕይወታቸው የተረፈ ሰዎች ባለፉት 3 ዓመታት በጭካኔ የተገደሉት ሰለባዎችን ዘክረው ውለዋል። በፖሊስ ጭካኔ ላይ የሚያሰሙትን ተቃውሞም እንደማያቆሙ አስታውቀዋል።
በዩናይትድ ስቴትስ እና የመካከለኛው ምስራቅ ወታደራዊ ዝግጅት የግጭት መስፋፋት ስጋቱ አይሏል። ዩናይትድ ስቴትስ በመካከለኛው ምስራቅ በሚገኙ ዜጎቿና በወታደራዊ ይዞታዎቿ ላይ ከፍተኛ ስጋት አለ የሚል ማስጠንቀቂያ አሰምታለች። ተጨማሪ ኃይሏንም በአካባቢው በማሰማራት የውጊያ ዝግጁነቷን አጠናክራለች። ይህም በመካከለኛው ምስራቅ ያለው ግጭት ሊስፋፋ ይችላል የሚለው ስጋት እንዲያይል አድርጎታል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
የእስራኤል ጦር በጋዛ ላይ የሚያደርገውን የአየር ድብደባ ጨምሯል። መላውን መንደሮች ያጠፋ ሲሆን እስራኤል ኃይሎች በምድር የሚያካሂዱት ጥቃትም እየተጠበቀ ነው። የጦርነቱ ሊስፋፋ ይችላል የሚል ስጋት እየተሰማ ባለበት በዚህ ወቅት የብሔራዊ ደህንነት አማካሪ ምክር ቤት አስተባባሪው ጆን ከርቢ በቀጠናው በሚገኙ የዩናይትድ ስቴትስ ተቋማት ላይ የሚሰነዘሩ ጥቃቶች ጨምረዋል ሲሉ ተናግረዋል።
We know Iran continues to support Hamas and Hezbollah. And we know that Iran is closely
Iran Hamas እና Hezbollah መደገፋን እንደቀጠለች እናውቃለን። ኢራን እነዚህን ክስተቶች በቅርበት እየተከታተለች እንደሆነም እናውቃለን። በአንዳንድ ሁኔታዎችም እነዚህን ጥቃቶች በማመቻቸትና ግጭቱን ለራሳቸው ወይም ለኢራን ጥቅም ሊያውሉ የሚችሉ ሌሎች ኃይሎችን እያነሳሳች ነው። የኢራን ግብ እነዚህ ነገሮች በተወሰነ ደረጃ መካዱ እንደተጠበቀ እንዲቀጥል ማድረግ መሆኑንም እናውቃለን። ግን ያን እንዲያደርጉ አንፈቅድላቸውም። በቀጠናው ጥቅማችን ላይ የሚደርሰው ማንኛውንም አደጋ ዝም ብሎ እንዲካሄድ አንፈቅድም።
የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ ባለፈው እሁድ ቀርበው ዩናይትድ ስቴትስ በመካከለኛው ምስራቅ ወታደራዊ ይዞታዋን እያሳደገች ነው ሲሉ ተናግረዋል።
Jonathan, as you know, recently we've seen rocket and UAV attacks against bases.
እንደሚታወቀው በቅርብ ጊዜ ኢራቅና ሶሪያ በሚገኙ ወታደሮቻችን በሚገኙ የጦር ሰፈሮች ላይ የሮኬትና ዩኤቪ ወይም ሰው አልባ አውሮፕላኖች ጥቃቶችን አይተናል። ሊፈጠር የሚችለው የሁኔታው መስፋፋት ያሳስበናል። እንደውም እያየን ያለነው በየአካባቢው በሚገኙ ወታደሮቻችንና ዜጎቻችን ላይ የሚደርሰው ጥቃት በከፍተኛ ደረጃ ሊባባስ እንደሚችል ነው። በዚህ ምክንያት የወታደሮቻችንን ደህንነት በጥሩ ሁኔታ ላይ መሆኑን ማረጋገጥና ጥበቃ እንዲደረግላቸው አስፈላጊውን ነገር እናደርጋለን።
እንደ አውሮፓ አቆጣጠር ጥቅምት 7 የፍልስጤም ታጣቂ ቡድን ሐማስ በደቡብ እስራኤል ላይ ባደረሰው ጥቃት ከ1400 በላይ እስራኤላውያንን ከገደለ ወዲህ እስራኤል በጋዛ ላይ ባደረገችው የአየር ጥቃት ቢያንስ 5000 ፍልስጤማውያንን ገድላለች። የተባበሩት መንግስታት ድርጅትና የሰብአዊነት ቡድኖች በጦርነቱ ውስጥ የሰብአዊነት ተኩስ አቁም እንዲደረግ እየጠየቁ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቴው ሚለር ሰኞ ዕለት ይህን ብለዋል።
Any ceasefire would give Hamas the ability to rest, to refit.
የትኛውም የተኩስ አቁም ስምምነት ሐማስ በእስራኤል ላይ ሽብር ጥቃቶችን መውሰዱን ለመቀጠል ፋታ እንዲወስድ ለማገገምና ለመዘጋጀት የሚያስችል ብቃት ሰጥቷል።
የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ትናንት ሰኞ እንደተናገሩት የቡድኑ መሪዎች እርዳታ ወደ ጋዛ እንዲገባ ለመፍቀድ የሰብአዊ ተኩስ አቁም ጥሪን እንደሚደግፉ ያምናሉ። ተጨማሪ እርዳታ የጫኑ 20 ተሽከርካሪዎች ወደ ጋዛ ሰርጥ ይገቡ ሲሆን የሰብአዊ እርዳታው ቀጥሏል። ይሁን እንጂ ግን ከ2 ሚሊዮን በላይ ፍልስጤማውያን እርዳታ በመጠባበቅ ላይ በሚገኙበት ወቅት ለመጓጓዣ የሚሆን የነዳጅ እጥረት ስራውን እንዳያስተጓጉል አስግቷል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ለምሽቱ ያዝነው የመጀመሪያው ዘገባ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን።
ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያውያንን
በማስተባበር በመጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያውያን ማህበር አመታዊውን የርህራሄ ምሽት ዝግጅቱን ባለፈው ሳምንት ቅዳሜ ጥቅምት 10/2016 ዓ.ም አካሂዷል። በዚህም የተቋሙ ልዩ ዝግጅት የገቢ ማሰባሰቢያ መርሃ ግብር በተጨማሪ ወጣቶች የተሳተፉባቸው የመዝናኛ ትርኢቶችም ተካሂዷል። ማህበሩ በትምህርት በመሰረታዊ የመጠለያ አገልግሎትና በቤተሰባዊ ድጋፍ ላይ ባነጣጠሩ መርሃ ግብሮቹ የሚታወቅ ነው። ሀብታም ስዩም ከዝግጅቱ አስተባባሪዎችና ተሳታፊዎች ጋር ቆይታ አድርጎ ነበር። ያሰናዳው ዘገባ ይቀጥላል።
ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል ባንዱ ላይ እንገኛለን። ስፕሪንግፊልድ ቨርጂኒያ በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርህራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለመወርቅ ኢማም፣
የዛሬውን ምሽት ያው የምናዘጋጀው የርህራሄ ምሽት ነው። በጣም ብዙ ቤተሰቦች አሉን፣ እርዳታ የሚያስፈልጋቸው፣ ስፖንሰር የሚያስፈልጋቸው። እዛም ገብተህ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍም አዘጋጅተናል እና ዋናው ዛሬ አላማችን እነኚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው፣ በአጠቃላይ በቃ ኑሮን መግፋት እንዲችሉና እቺን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው።
የዛሬ 23 ዓመት የተመሰረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይቷል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸው ሊቀየር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን ከመልካም እድሎች ሲያገናኙ ሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ።
ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ፕራይቬት ስኩሎች በመክተት የትምህርት ዕውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን 3-4 አመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሺፕ ፕሮግራም የተለያዩ ስቴት ያሉ ወጣቶች የሚያሳትፍ ያሁን አመት ያደረግነው እነሱ ከኢትዮጵያ ካሉ ካጠፍናቸው ቤተሰቦች ጋር ያጣመረን ትምርት ያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምራቸዋል እነዛም አማርኛ አንድ ዲቫይስ አለ አራያ የሚባል የሰራው የካና አካዳሚ እሱም የትምርት ዲቫይስ ነውና ከኪንደርጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምርት አይነቶች የተጫነበት ነው እሱን ስራ ላይ ያዋልን በትምርት ልጆቻችንን ያጎለበትን ነው
የወገነ የገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠረ አይደለም በተለያዩ ምክንያቶች ጎጆአቸው ዘመመባቸው ቤተሰቦችን ማቀናት አቅመ ደካሞችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዝዳንት ያክላሉ
ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የሥራ መስክ ያመቻቸንላቸው የቆዳ ጫማ ስልጠና እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል 6 ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን ያመቻቸን ነው ለአዲስ አመት
በድምጻዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥሏል ተቋሙ በዚህ አመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልደ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። መሰሉ የሰባይ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፍቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የስነ ህይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰባይ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት።
So our organization decided to support Wegane because we are very touched by their clips.
የኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን።
ያኤል ቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የስነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግስትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማህበሩ አባላት መልካም እድሎችን እንደሚያስገኝም ትናገራለች።
Part of the Ethiopian and Eritrean Student Association at our university, we have a very, very big philanthropic...
በዩኒቨርሲቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብአዊ ተልእኮች እንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልእኮ በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድ እና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል።
ሁለቱም ወጣቶች በመሽቱ ባዩት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል።
Yeah, so I think the younger generation is very impactful as, you know,
ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምን ጊዜውም በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ተስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅም አለን።
I think something really important about the youth is I think we have a very special
እኔ እንደማስበው ስለወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት አመታት የበዛ ለመግባባት ግጭትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ ተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል።
የድጋፍና ርብርቡ ምሽት ቀጥሏል። በድምጻዊትና ተወዛዋዥ ፋንታሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ ውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምቷል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ህይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ።
የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያን ኢትዮጵያውያንን እየረዱ ነው ያሉት። በዳያስፖራው ድጋፍ፣ በዳያስፖራው እምነት የነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሐሳብ በጉልበት በገንዘብ በእውቀት በሁሉ ነገር እየረዱን ነው እዚህ ደረስነውና ብቻችንን አይደለም። ይሄ መታየው ሰው በሙሉ ቮለንቲሮቹም ተጋባዦቹም ሁሉም በሚረዳን ነው የበሰው ህይወት ላይ ለውጥ ያመጣን ያለነውና የሚያስደስተው ምንድነው ይሄ በትልቅ ግራንት ወይንም በሌላ ሀገር ዳታ ሳይሆን ወገን ወገኑን እየረዳን ያለውና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለነው።
ዋነኛ ትኩረቱን ለወጣቶች ትምህርት ነክ ገዘቦችን ማድረግ፣ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበራዊና መጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ ኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሰረተ ነው። በየአመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ በአመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። በአሜሪካ ድምፅ ሀብታሙ ስዩም Washington DC.
ኢትዮጵያዊው የህፃናት መጽሐፍት ዓለም አቀፍ ሽልማትን አሸነፈ። በየአመቱ ለማህበረሰባቸው ከፍተኛ አስተዋጽኦ ያበረከቱ የስነ ጥበብ ባለሙያዎችና ደራሲያንን የሚሸልመው ዓለም አቀፉ ጎርማንድ ሽልማት ከአርሶ አደሮች አገር የተላከ ደብዳቤ በሚል ርዕስ በኢትዮጵያዊው ዶክተር ወርቁ ለገሰ ሙላት የተጻፈውን የህፃናት መጽሐፍ በአሸናፊነት መርጧል። ለውድድሩ ከመላው የዓለም ሀገራት የተሰባሰቡ 100,000 መጽሐፍትም ተሰብስበዋል። ከነዚህ መካከለም በአሸናፊነት የተመረጠው የዶክተር ወርቁ ለገሰ መጽሐፍ በዋናነት በኢትዮጵያ የገጠር ትምህርት ቤቶች ውስጥ በነጻ የሚሰራጭ ይሆናል። ይኸውም ህፃናት ስለሀገራቸው ታሪክ እንዲማሩና የማንበብ ክህሎታቸውን እንዲያዳብሩ እንደሚያግዝ ደራሲውና በመጽሐፍ ውስጥ የተካተቱትን ምስሎች የሳለው ዳንኤል ጌታውን ለአሜሪካ ድምጽ ተናግሯል። ሁለቱን ግለሰቦች አነጋገረቻቸው ስምኝሽ የቆየናት ወደ ዘገባው እንሻገራለን።
በየአመቱ ለተመረጡ መጽሐፍት ሽልማት የሚሰጠውን ጎርማንድ የመጽሐፍት ኦስካር ይሉታል። ለሽልማቱ ቅርብ የሆኑ ሰዎች እንደ አውሮፓውያን አቆጣጠር ከ1995 ጀምሮ በመጽሐፍ መልክና በኢንተርኔት አማካኝነት የታተሙ መጽሐፍትን በማሰባሰብ በተለያዩ ዘርፎች የሚሸልመው ጎርማንድ ዘንድሮ በስዊድን ባካሄደው ስነ ስርዓት በእንግሊዘኛና በአማርኛ ቋንቋዎች ለኢትዮጵያ ህፃናት የተጻፈውን ከአርሶ አደሮች ሀገር የተላከ ደብዳቤ ወይም ሌተር ፍሮም ዘ ፕላው ኔሽን የተሰኘ መጽሐፍ በተጽዕኖ ፈጣሪ ዘርፍ አሸናፊ አድርጎ መርጧል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆኑት የመጽሐፉ ደራሲ ዶክተር ወርቁ ለገሰ መጽሐፉ ኢትዮጵያ ለልጆቿ የድረሱልኝ ጥሪ የምታስተላልፍበት ነው ይላሉ።
ኢትዮጵያ የብዙ ሺህ ዓመታት የግብርና ስራዋን ትተርክበታለች። በአንድ ማረሻ ብቻ ታርሶ ይሄ ሁሉ ህዝብ ሲመገብ የኖረበት ያሳደገችን መሆኑን ይጠቁምና አሁን ግን እያቃተኝ ነው ትላለች። የተማራችሁ ልጆች በኢትዮጵያም ሆነ ከኢትዮጵያ ውጭ የምትኖሩ አሁን በዘመናዊ ያስተራረስ ዘዴ ተጠቅማችሁ ህዝቤን እንድታገለግሉ ጥሪ አሰማለሁ። እንደውም ወደፊት እስከ መንኮራኩር ንጥቀት ድረስ እንደምትሄዱ ይገባኛል። የሆነ ሆኖ አሁን ግን ያለብኝን ችግር ለመቅረፍ ተባበሩ የሚል ጥሪ ነው የምታስተላል።
ዶክተር ወርቁ ለገሰ አሁን ኑሯቸው በአሜሪካ ይሁን እንጂ ተወልደው ያደጉት በኢትዮጵያ ወሎ ክፍለ ሀገር ደጎሎ ጀልማ የተሰኘች የገጠር ከተማ ውስጥ ነው። ለመጀመሪያ ጊዜ በቄስ ትምህርት ቤት ፊደል በመቁጠር የጀመሩት ዶክተር ወርቁ በልጅነታቸው መጽሐፍ የማንበብ እድል እንዳልነበራቸው ያስታውሳሉ።
መጽሐፍ ለማንበብ አልታደልኩም በልጅነቴ ማለት ነው። ያ እስካሁን ድረስ ተጽዕኖ አለ የሚገርምሽ ነገር። ፒኤችዲ ይዤ ሁሉ ይታገለኛል የማንበብ ፍላጎቱን ማዳበር የምትችይው ልጅ ሆነሽ ነው። እኔ ምንም ነገር አላየሁም። ያየሁት አንድ ጋዜጣ ማይደርስም አካባቢው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በፈጣሪ ተቀብተው በዚህ ዓመት ነገሱ የሚል ጋዜጣ በማየቴ እጅግ የተደሰትኩ መሆኑ ትዝ ይለኛል።
መቼ ነበር?
ይህ ቆይቶ ከአምሳ ዓመት በፊት ማለት ነው። ግማሽ ምዕተ ዓመት ማለት ነው። እና በእንደዛ አይነት ሁኔታ ላይ እስቲ ድሪም ነበረ በቃ ጥሩ ለመሆኑ።
ዶክተር ወርቁ ወላጆቻቸው ማንበብና መጻፍ ባይችሉም እሳቸው ተገቢውን ትምህርት እንዲያገኙ በመጣራቸው የመጀመሪያ ዲግሪያቸውን ከአስመራ ዩኒቨርሲቲ በባዮሎጂ ያገኙ፣ በቤልጅየምና በአየርላንድም ሁለተኛና ሶስተኛ ዲግሪያቸውን በአካባቢ ጥበቃና ስነ ምህዳር ያዙ። ከዛ በኋላ ነው የማንበብና የትምህርትን ጥቅም ለመጡበት ማህበረሰብ ለማስተዋወቅ ከፍተኛ ፍላጎት ያደረባቸው። የጥረታቸው ደግሞ ባለም አቀፍ ደረጃ እውቅና በማግኘቱ ደስተኛ ናቸው።
እንዴ በጣም ደስ ይላል። አንደኛ ነገር እኔ ደራሲ መሆኔንም አላውቅም ነበር። እንዳጋጣሚ ራሴን ደራሲ ሆኖ አገኘሁት። ሁለተኛ አንድ ጊዜ በቤንሻንጉል የሴቶች ብቻ የሚማሩበት ትምህርት ቤት አለ፣ ጋብዘውኝ ሄጄ እንደው እንደሱ ደራሲ ለመሆን ምን ይመክሩናል የሚል ጥያቄ ሲያነሱብኝ ደንግጬ ነበር። ምክንያቱም እኔ ራሴን እንደ ደራሲ አይቼው አላውቅም። ቢሆንም ለልጆቹ መመለስ ስለነበረብኝ አንድ ደራሲ የሚያሟላቸው መስፈርቶች ነገርኳቸውና ተለያየ። ስለዚህ በጣም ዱብዳ ነው፣ ደስ የሚል ነው። በእርግጥ የስነ ጽሁፍ ዝንባሌ ነበረኝ። ስለዚህ ጥሩ ነው፣ በጣም ደስ ብሎኛል።
ዶክተር ወርቁ በኢትዮጵያ መሰረታዊ ትምህርትን ለማስፋፋት ከሚሰራው ሰፊ ልብ ትልቅ ህልም የተሰኘ ተቋም ጋር በመሆን 8 መጽሐፎችን ጽፈው አሳትመዋል። በአብዛኛው የሚጽፏቸው መጽሐፍትም የራሳቸውን ልምድና ያለፉበትን ታሪክ ለመጪው ትውልድ የሚያወርሱ መሆናቸውንም ያስረዳሉ።
እምነሳበት ያደኩበት ነው፣ የግል ህይወቴን ነው ማለት ይቻላል። አንድ መጽሐፍ ጽፌ ለምሳሌ ቤዛ የሚል ጫካዎችን የምትንከባከብ ልጅ ነበረች እና እኔ ራሴ ሲሰማኝ የነበረውን ቤዛ ሴት አደረኳት እና ያ መጽሐፍ አሁን የኢትዮጵያ ውስጥ በየቤተክርስቲያን ሁሉ ለልጆች ይታደላል። ሌላው ወን አይ ወዝ ኤ ቦይ የሚል ቻሌንጅስ ቱ ግሮ ኢን ሩራል ኤሪያስ በጣም እንዴት እንደነበረ ያሳየሁበት የራሴ ታሪክ ነው። ከጅብ ጋር ፊት ለፊት ተገናኝቼ እንትን ሳደርግ ለትልቅ ፐብሊኬሽን ታጭቶ ነበር እና ብዙዎቹ መጽሐፍ የጻፍኳቸው አንደኛ የኢትዮጵያን ኮንቴክስት ስለሚይዝ፣ ሁለተኛ እኔ የራሴን ስለሆነ የነበር ያለፍኩበትን ስለምገልጸው አይ ቲንክ ጥሩ የመጽሐፍ ድባብ ፈጥሮልኛል ብዬ ገምታለሁ።
የዘንድሮ ጎርማንድ ሽልማት አሸናፊ የሆነው ከአርሶ አደሮች ሀገር የተላከ ደብዳቤ የተሰኘው መጽሐፍ የያዘውን መልእክት የሚያንጸባርቁና የሕፃናትን ቀልብ መያዝ የሚችሉ ልዩ ልዩ ስዕሎችም ተካተውበታል። የመጽሐፉን ሽፋን ጨምሮ እነዚህን ገላጭ ስዕሎች የሳላቸው ደግሞ ላለፉት 30 ዓመታት በካናዳ የኖረው ሰዓሊ ዳንኤል ጌታሁን ነው። በዲጂታልና በካንቫስ ስዕሎቹ የሚታወቀው ዳንኤል መጽሐፉ ሽልማት በማግኘቱ የተሰማውን እንዲህ ይገልጻል።
በጣም ነው ደስ ያለኝ። ለእኔም ለድርጅቱም ለሁላችንም ለእኛም ለኢትዮጵያ ጠቅላላ በጣም ነው ደስ ያለኝ። እንደው ሞር ወደፊት እንድንሰራ ሞራላችን ከፍ ይላል ማለት ነው። በጣም ጥሩ ትን ያለው እና ይሄ መጽሐፍ ብዙም የተሸጠ ነው። ደግሞ ኦንላይን ላይ ብዙ ተሽጧል እና በጣም ነው የተሰማኝ። በጣም ደስ ብሎኛል።
በ1976 ዓ.ም ከአዲስ አበባ ዩኒቨርሲቲ የስነ ስዕል ትምህርት ቤት የተመረቀው ዳንኤል እሱ ተማሪ በነበረበት ወቅት ብዙ የህፃናት መጽሐፍት አለመኖሩን አስታውሶ ላለፉት 4 ዓመታት በበጎ ፈቃደኝነት ከሚያገለግልበት ከሰፊ ልብ ትልቅ ህልም ጋር በመሆን የህፃናት መጽሐፍት ላይ በመስራቱ ትልቅ ደስታ ይሰማዋል።
እንዴት ጥሩ ነው እንዲህ የማንበብ ችሎታችንን የእውቀት ችሎታችን ሞር ያሳድግል። ከልጅነት አብሶ ለልጆች እውቀታቸውን ከፍ ያደርጋል ማለት ነው። ብዙ ነገር እንዲያውቁ ስፔሻል ስለ ሀገራችን ስለ ሁሉም ታሪክም ሁሉም ነገር ማወቅም ያው ሁሉ ጊዜ በጽሁፍ ነው። በጽሁፍ ስለሆነ በመጽሐፍ ስለሆነ መዳረስ የሚችለው እና እውቀት ሊያገኙ ይችላሉ በልጅነታቸው ማለት ነው። እና በጣም ጥሩ ሀሳብ ነው።
ዶክተር ወርቁ አሁንም ለኢትዮጵያ ህጻናት የሚያዘጋጇቸው መጽሐፍት ጀመሩ እንጂ አላለቁም ይላሉ። በአሁኑ ሰዓትም ለባዮሎጂ፣ ፊዚክስ እና ኬሚስትሪ ረጂ ሆነው የሚያገለግሉ ሶስት የላቦራቶሪ መመሪያ መጽሐፎችን ከሌሎች ጸሐፍት ጋር በመሆን አዘጋጅተው የጨረሱ ሲሆን በተለይ በገጠር የሚገኙ ህጻናት በአካባቢያቸው የሚገኙ ቃዎችን በመጠቀም ሳይንሳዊ ሙከራዎችን ማድረግ የሚያስችላቸው ነው።
ሰው አካባቢ ባሉ ነገሮች ከፕላስቲክ ቀዳደሽ ወይም ክብሪት ተጠቅመሽ ሮኬት እንዴት እንደሚመጥቅ የማሳየት እዛው ዋጅማ የሚባል ሳር የሳር አይነት አለ። ቀለሙ በጣም ግሩም ነው። ከሱ ቀለም እንዴት እንደሚወጣ ሊያሳይ የሚሞክር አንድ ዳንግላ ካለ በጣም የታወቀ መምህር ከሱ ጋር ሆነን የሰራናቸው ሶስት ነገሮች አሉ።
ከአርሶ አደሮች ሀገር የተላከ ደብዳቤ ከአማርኛና እንግሊዝኛ በተጨማሪ በትግርኛ፣ በኦሮምኛ፣ በሶማሌኛና በአኝዋክ ቋንቋዎችም ተተርጉሟል። እንደ ግሪክና አረብኛ በመሳሰሉ ሌሎች የውጭ ቋንቋዎችም እየተዘጋጀ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጭ ተመልካቾቻችን ለምሽቱ ያዝነው መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ። Thank you.